የአሜሪካ ድምጽ ራዲዮ ጣቢያ ነው። ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። እናስተላለን ያክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮቻችን። የዛሬ ሰኞ ጥቅምት 23 2013 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጂት ታዬ ነኝ። ንጉሶ ታምሬ ፕሮግራሙን ይመራል። ለዛሬ ያሉንን ቅንብሮች ላስተዋውቅ። በምዕራብ ወለጋ ዞን ጉሊሶ ወረዳ ውስጥ የኦሮሞ ነጻነት ሸማቂዎች ወይም የኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቀ ንጹሃን ዜጎች መገደላቸውን ከጥቃቱ ያመለጡ የአይን እማኞች ተናገሩ።
ያው በጉሊሶ ወረዳ ጋዋቃ ተቀብሎ ማለት ነው 35 ሬሳ ተቆጥሯል። እየጠፉም አሉ፣ ውሃም ወሰዳቸው አሉ። እነዚህ አሁን ያው ላሉት እየተቆመጡም አሉ፣ የቆሰሉም አሉ።
ከጥቃቱ ካመለጡ ያንዱን ድምፅ ነው የሰማ ነው። የመንግስት ባለስልጣናት መግለጫዎችንም ያካተተ ዘገባ በምሽቱ አብይ ርዕስ ይቀርባል። ሌሎችም ከኢትዮጵያ የደረሱን ዘገባዎችና የነገ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላይ ያተኮሩ ዘገባዎችንም ይዘናል። አብራችሁ እንድታመሹ እንጋብዛለን። አሁን ለዜናው አዳነች ፍስሐዬ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት የተፈጸመው የዘር ማንነትን የለየ የተባለ ጥቃት ጠቅላይ ሚኒስትር አብይ አህመድ አውግዘው የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃም እየወሰዱ መሆናቸውን አስታውቋል። መንግስት ሁሉንም አይነት አማራጮች ተጠቅሞ የችግሩን ስንኮፕ ይነቅለዋል ብለዋል ጠቅላይ ሚኒስትሩ። በኢትዮጵያውያን ላይ እየተፈጸመ ባለው ማንነትን መሰረት ያደረገ ጥቃት እጅግ ማዘኔን እገልጻለሁ ብለዋል ጠቅላይ ሚኒስትሩ። አክለውም የጥፋት ኃይሎች ከውጭ ላኪዎቻቸውና በመንግስት መዋቅር ውስጥ በሚገኙ ባልጠሩ አደርባዮች ትብብር በህዝባችን ላይ አሳዛኝ ጥቃት እያደረሱ ነው። ሁኔታው እንደ መሪም እንደ ዜጋም ልብ ይሰብራል ብለዋል። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል። ለዚህም የጥፋት አቅማቸውን ሁሉ እየተጠቀሙ ነው። አንደኛው ዓላማቸውም የህዝባችንን ቅስም መስበር ነው ያሉት ጠቅላይ ሚኒስትር አብይ የእነዚህን ኃይሎች ማንነት በስም አልጠቀሱም። አያይዘውም መንግስት በተለያዩ ቦታዎች ሊፈጠሩ ይችላሉ ያላቸውን ጥፋቶች በቅድሚያ መረጃ ሰብስቦ እርምጃ በመውሰድ ሲያከሽፍ ቆይቷል። ነገር ግን ያለፈው ስርዓት ያወረሰንን ተራዳዎች ሁሉ በጥቂት ጊዜ ውስጥ ደፍኖ መጨረስ አልተቻለም ብለዋል ጠቅላይ ሚኒስትሩ። ትናንት በምዕራብ ወለጋ በንጹሃን ዜጎች ላይ የተፈጸመውን ግድያ ያወገዘው የኢትዮጵያ ሰብአዊ መብት ኮሚሽን አርሲዎች በህግ እንዲጠየቁ ጥሪ አቅርቧል። የጸጥታ ኃይሎች ለጥቃቱ ተጋላጭ መሆኑ ከሚታወቀው አካባቢ ለቀው የወጡበት ምክንያትም በገለልተኛ አካል እንዲጣራ ኮሚሽኑ ባወጣ መግለጫ ጠይቋል። እየወጡ ያሉ ይፋዊ መረጃዎች 32 ንጹሃን ዜጎች መገደላቸውን ቢያሳይም ኮሚሽኑ ያገኛቸው የመጀመሪያ መረጃዎች ግን ቁጥሩ እንደሚያሻቅብ ያመለክታሉ ብሏል መግለጫው። ኢትዮጵያ ውስጥ ከምርጫ ጋር የተያዙ የደህንነት ወይም የጸጥታ ችግሮችን ለመከላከል ለመመከትና ለመፍታት የሚያስችል መዋቅር ለመዘርጋት የምርጫ ቦርድ እቅድ እንዳለው ታውቋል። ሰላማዊ ነጻና ፍትሃዊ ምርጫ በሀገሪቱ ለማካሄድ ባለድርሻ አካላት ሁሉ አብረው መስራት እንዳለባቸው የኢትዮጵያ ብሔራዊ የምርጫ ቦርድ ሰብሳቢ አስገነዘቡ ሲል መለስካቸው አማሃ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝር ዘገባውን ያሰማናል።
የኢትዮጵያ ብሔራዊ ምርጫ ቦርድ ከተፎካካሪ ፓርቲዎች ጋር ዛሬ ጥቅምት 23 ቀንና ባለፈው ቅዳሜ ጥቅምት 21 ቀን ባካሄዳቸው ስብሰባዎች በተለይ አንዳንድ ተፎካካሪ ፓርቲዎች በአሁኑ ወቅት ያለው የደህንነት ወይንም የጸጥታ ሁኔታ ምርጫ ለማድረግ አያስችልም በማለት ለሰነዘሩት ሐሳብና አስቀድሞ
ሩት የራሳችን ክልል ጽፈት ቤት ኃላፊዎቻችን ይሆናሉ። እንደየክልሉ ደግሞ አደረጃጀቱ ምን መሆን ይገባዋል? የሚሳተፉ ተሳታፊዎች እነማን መሆን አለባቸው? በአጠቃላይ ፎርማል ከሆነው የህግ አስተዳደር ወይም የጸጥታ አከባበር በተጨማሪ ችግሩን ለመፍታት የሚያግዙ በየቦታው ያሉ አክተሮች አሉ። አንዳንድ ቦታ ሽማግሌዎች ሊሆኑ ይችላሉ፣ አንዳንድ ቦታ የሃይማኖት መሪዎች ሊሆኑ ይችላሉ፣ ሌላ ቦታ የሲቪል ሶሳይቲ አባላት ሊሆኑ ይችላሉ። እሱን አይቶ ራሱን በቻለ ፕሮሲጀር አባላቶቻቸው የሚለይ ይሆናል ማለት ነው።
በሀገሪቱ አሁን ያልተፈቱ ፖለቲካዊ ችግሮች ስላሉ ቦርዱ ከሁሉ አስቀድሞ እነዚህን ችግሮች እንዲፈታ በሚል ለቀረበው ጥያቄ ወይዘሮ ብርቱካን ሲመልሱ ይህ ጥያቄ ምርጫ ቦርድ በተሰጠው ህጋዊ የአስፈጻሚነት ጠገግ ውስጥ እንደማይወድቅ አስገንዝበዋል። ይሁንና የምርጫው ዝግጅት እየተደረገ ፓርቲዎች ባሉት ህጋዊ መድረኮች ሁሉ ሊነጋገሩ እንደሚችሉና እንደሚገባም አብራርተዋል። መድረኮችን በማመቻቸት ግን ቦርዱ እንደሚተባበር አስገንዝበዋል። አክለውም ሰላማዊ ነጻና ፍትሃዊ ምርጫን በሀገሪቱ ለማካሄድ ባለድርሻ አካላት ሁሉ አብረው መስራት እንዳለባቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አስገንዝበዋል። ቦርዱ ውይይቱን ያካሄደው በኮቪድ ወረርሽኝ ስጋት የተነሳ በምርጫው ሂደት ሊደረጉ የሚገባቸው ጥንቃቄዎችና የምርጫ ዋና ዋና ተግባራትን የሚከናወንበትን ጊዜ በተመለከተ ከተፎካካሪ ፓርቲዎች ግብዓት ለማሰባሰብ እንደሆነ በመርሃ ግብሩ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ለሀገሪቱ ፕሬዚደንትነት ለመመረጥ በሚያደርጉት ጥረት ትናንት የፊልሚያ ቦታዎች በሚባሉት ክፍላተ ግዛት እየተዘዋወሩ የምርጫ ዘመቻ አካሂደዋል። ትራምፕ ዛሬ ሚችጋን ላይ ዘመቻ አካሂደዋል። በአሁኑ ወቅት አውሮፓ ውስጥ የኮቪድ-19 መዛመት ከፍ በማለቱ የተደረገውን የመንቀሳቀስ እገዳ ነቅፈዋል። የሀገሪቱን ኢኮኖሚ ክፍት እንደሚያደርጉም ተናግረዋል። ዲሞክራቱ ጆ ባይደን በበኩላቸው ትናንት ፊላደልፊያ ላይ በአካሄዱት የምርጫ ዘመቻ የትራምፕ አስተዳደር በኮሮና ቫይረስ ላይ ያለውን አያያዝ ነቅፈዋል። ቫይረሱ እሳቸው ራሳቸው ናቸው በማለት ትራምፕን ወቅሰዋል። ፕሬዚዳንቱ ይህን ምርጫ እንዲሰርቁ አይፈቀድም ብለዋል ባይደን። ባይደን በሚችጋን እና ዊስኮንሰን ባነሰ መልኩ ደግሞ ፔንሲልቬኒያ ላይ ቅድሚያ እንደያዙ የድምፅ መልእክት ህዝቦች አመልክተዋል። ፕሬዚደንት ትራምፕ በድጋሚ እንዲመረጡ ለመቀስቀስ ሲሉ ባንዲራ እያውለበለቡ በካሚዮን ሲጓዙ የነበሩ የትራምፕ ደጋፊዎች በቴክሳስ አውራ ጎዳና ላይ የጆ ባይደን የምርጫ ሰራተኞችን አሳፍሮ የነበረውን አውቶቡስ ከበዋል በሚል ክስ የሀገሪቱ የፌዴራል ምርመራ ቢሮ ጉዳዩን እየመረመረ መሆኑን ትናንት አስታውቋል። ኩነቱ የተፈጸመው ባለፈው አርብ ሲሆን በቪዲዮ ተነስቷል። ትራምፕ ታዲያ ቪዲዮውን በትዊተር ገጻቸው አስፍረው አይ ላቭ ቴክሳስ፣ ቴክሳስን እወዳለሁ የሚል መልእክት አክለውበታል። ይህ ተግባራቸውም ደጋፊዎቻቸው በማስፈራራት ተግባር ላይ እንዲሰማሩ ትራምፕ የሚያበረታቱ መሆናቸውን ያሳያል በማለት ዲሞክራቶች ከሰዋል። ትራምፕን የሚደግፉ ባንዲራዎችን የያዙ መለስተኛ የጭነት መኪናዎችና ኤስዩቪ መኪኖች የባይደን የዘመቻ ሰራተኞችን ያሳፈረውን አውቶቡስ ሲከቡ ያሳያል ቪዲዮው። በከበባው ምክንያት የባይደን የምርጫ ሰራተኞች ቴክሳስ ውስጥ ሊያካሂዷቸው ካቀዱት ቢያንስ ሁለት ቅስቀሳዎችን ለመተው እንደተገደዱ ታውቋል። የትራምፕ ሰዎች ካሚዮን የባይደን ደጋፊዎች ያሉበትን አውቶቡስ ከመንገድ አስገድዶ ለማስወጣት መሞከሩን የባይደን የምርጫ ዘመቻ ቡድን ገልጿል። የዚህ ሳምንት የዩናይትድ ስቴትስ ዜናዎች ሁሉ ስለ ፕሬዝዳንታዊ ምርጫ ነው የሚያወሩት። ምን ያህል ሰዎች ድምፅ ለመስጠት ይወጣሉ? ውጤቱ በምን ያህል ጊዜ ይታወቃልና እጣዩ ፕሬዝዳንት ማን ይሆናል የሚሉ ጥያቄዎች የውይይት ርዕሶች ናቸው ትላለች የአሜሪካ ድምፅ ዘጋቢ ሚሸል ኩዊን ባጠናቀረችው ዘገባ። ጽዮን ግርማ ታቀርበዋለች።
የምርጫ ቀን እየተቃረበ ሲመጣ ፕሬዚዳንት ዶናልድ ትራምፕም ሆነ ተፎካካሪያቸው የቀድሞ ምክትል ፕሬዚዳንት ጆ ባይደን ምርጫውን አሸንፈው ለምን ነጩ ቤተ መንግስት እንደሚገቡና በመጪው 4 ዓመት የሥራ ዘመን ምን እንደሚሰሩ የሚያሳውቁበትን የመጨረሻውን ሐሳባቸውን ይሰጣሉ። ዩናይትድ ስቴትስ ውስጥ ከ230,000 በላይ ህይወት የቀጠፈውና አሁንም እየቀጠፈ ባለው በዚህ በኮሮና ቫይረስ ወረርሽኝ ስጋት በነገው ዕለት በሚካሄደው ምርጫ በአ በአካል ተገኝተው ከመምረጥ ራሳቸውን ያገላሉ የሚለው ጥያቄም ነገምላሽ ያገኛል። በአሜሪካ የምርጫ ፕሮጀክት መሰረት እስካሁን ከ93 ሚሊዮን በላይ የሆኑ ሰዎች ድምጻቸውን የሰጡ ሲሆን ይህ ቁጥርም ከአራት ዓመት በፊት ከተካሄደው የ2016 ምርጫ አጠቃላይ መራጮች ቁጥር 67% ያህሉ ነው። የሁለቱም ተፎካካሪ ቀስቃሾች ለድል የሚበቃው ማን እንደሆነ በግልጽ እየታየ ነው ይላሉ። የትራምፕ የምርጫ ቀስቀሳ ከፍተኛ አማካሪ የሆኑት ጄሰን ሚለር ለኤቢሲ በሰጡት ቃል ትራምፕ በተለይም በጥቁር ወንዶችና በላቲኖ መራጮች እንዲሁም በታሪካዊው የዲሞክራቲክ ምሽግ በነበሩ ግዛቶች ውስጥ የድጋፍ መሰረታቸውን አስፍተዋል ይላሉ። መላው መራጭ ተለውጧል። ቅንጅቶቹ በዚህ ዙሪያ የተለያዩ ናቸው። ሪፐብሊካኖች ከ1972 ዓመተ ምህረት ጀምሮ ወደሚያሸንፉበት ሚኒሶታ ጆ ባይደን መመለሳቸው ምን ያህል እንደተጨነቁም ያሳያል ብለዋል ጄሰን። ዲሞክራቶች በበኩላቸው በመደበኛነት የሪፐብሊካን ክልሎች ናቸው በሚል የሚታወቁት የምርጫ ፍኖተ ካርታ አካባቢዎች ወደ ዲሞክራቶች እየተቀየሩ ነው ይላሉ። የጆ ባይደን ተጣማጇ ምክትል ፕሬዝዳንት ተወዳዳሪ ካሚላ ሃሪስ በ2016 በተካሄደው ምርጫ ለፕሬዝዳንት ትራምፕ ድጋፋ ቸውን በሰጡ ግዛቶች ቴክሳስ፣ ጆርጂያ እና አይዋን ጎብኝተው ንግግር አድርገዋል። የባይደን የምርጫ አማካሪ አኒታ ዱና ለኤቢሲ በሰጡት ቃል ሰዎች ለውጥን ለማየት ከፍተኛ ጉጉት ስላላቸው የዘንድሮ ምርጫ መራጮች ቁጥር እስከስካሁኖቹ የበለጠ ይሆናል ይላሉ። ነገር ግን ቀደም ብለው በተሰጡ የመራጭ ድምጾች ያየነው ከፍተኛ ግለትን ስንመለከት ለምርጫ የሚወጡት ሰዎች ቁጥር ምን ያህል ሊሆን እንደሚችል ያሳየናል። እናም ለውጥ የሚፈልጉ ቁጥራቸው ቀላል የማይባሉ ሰዎች በመርጫው ቀን ወጥተው ድምጻቸውን እንደሚሰጡ እናውቃለን ይላሉ። ከመርጫ ቀን በኋላ የመርጫ ውጤት በምን ያህል ጊዜ ይፋ እንደሚደረግን እስካሁን ግልጽ ስላልሆነ የአሜሪካ መራጮች ይህንን የማይረሳ የመርጫ ቀን ውጤት ለማወቅ መጠበቅ ይኖርባቸዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አልጄሪያ ውስጥ የሀገሪቱን ህገ መንግስት ለመለወጥ ትላንት በተካሄደው ህዝበ ውሳኔ የተሳተፉት አብዛኞቹ መራጮች ደግፈውታል። ስለሆነም የሀገሪቱ ህገ መንግስት ይሆናል ተብሏል። ይሁንና በህዝበ ውሳኔው ድምጽ የሰጡት ሰዎች ብዛት በጣም ዝቅተኛ በመሆኑ መንግስት ባለፈው ዓመት የተካሄደውን የፖለቲካ መነሳሳት ገጽታን ለመለወጥ የነበረውን ዓላማ ያሰናክላል ተብሏል። አልጄሪያ ውስጥ ትላንት በተካሄደው ህገ መንግስታዊ ሬፈረንደም ወይም ህዝበ ውሳኔ የተሳተፉት ሰዎች ቁጥር ከእያንዳንዳቸው አራት ሰዎች ከአንድ ያነሱ መሆናቸውን ባለስልጣኖች ገልጸዋል። መንግስት ግን ከፍተኛ ብዛት ያላቸው ሰዎች ወጥተው ድምፅ እንዲሰጡ አበራቶ ነበር ተብሏል። የአልጀሪያው ፕሬዚደንት አብድል ማጅድ ቴቡኔ እና ከፍተኛ ቦታ ያለው ወታደራዊ ኃይል አዲስ ህገ መንግስት አርቅቀው ህዝብ ድምፅ እንዲሰጥበት ያቀረቡት ከአንድ ዓመት በላይ ለሆነ ጊዜ ሳምንታዊ ተቃውሞ ሲካሄድበት ለነበረው ችግር መፍትሄ ለማግኘት መሞከራቸውን ለማሳየት እንደሆነ ተገልጿል። ለትላንት ህዝበ ውሳኔ ድምፅ ለመስጠት የወጡት ሰዎች ቁጥር 23.7% መሆኑን የምርጫ ኮሚሽኑ እንዳስታወቀ ተዘግቧል። አንድ የ30 ዓመት ዕድሜ አውቶቡስ ነጂ ሐሰን ረቢያ ህገ መንግስቱ የሚያመጣው ለውጥ የለም፣ ስለዚህ ለምን ድምፅ ትሰጣለሁ ማለቱ ተዘግቧል። ወደ ኮቪድ-19 ዜና ስናመራ ደግሞ የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ከአንድ የኮቪድ-19 ቫይረስ የተገኘበት ሰው ጋር መገናኘታቸው ከተገለጸ በኋላ ራሳቸውን እንዳገለሉ ትላንት አስታውቀዋል። ዶክተር ቴድሮስ በትዊተር ገጻቸው ባስተላለፉት መልእክት የቫይረሱ የህመም ስሜት እንደሌለባቸው፣ ነገር ግን የቫይረሱን መዛመት ለመከላከል ሲባል በወጣው ደንብ መሰረት ራሳቸውን አግልለው ከቤት እንደሚሰሩ ማስታወቃቸው ተገልጿል። በሌላ ዜና ደግሞ የብሪታንያ የጤና ጉዳይ ተቆጣጣሪዎች የኮሮና ቫይረስ ክትባት ለማግኘት በሚደረገው ጥረት የጥናቱን ሂደት ግምገማ ማፋጠን መጀመራቸውን ትናንት አስታውቀዋል። የመድኃኒትና የጤና ጥበቃ ምርቶች ተቆጣጣሪ አገልግሎት የኮቪድ-19 ክትባት ሙከራችን ላይ የሚያደርገውን ግምገማ ማፋጠን መጀመሩን እናረጋግጣለን ሲል የአስትራዘኔካ ቃል አቀባይ ተናግሯል። የግምገማው ሂደት ሲፋጠን ተቆጣጣሪዎቹ የክትባት መድኃኒቱን የማጥለት ሂደቱን ለማፋጠን ሲሉ ክትባቱ በተግባር ላይ ሲውል የመከታተልና ስለ ክትባቱ የአመራረት ሂደት መመልከት እንዲሁም ከአምራቾቹ ጋር የመነጋገር ተግባር ያካሂዳሉ። አስቸኳይ የጤና ሁኔታ በሚኖርበት ወቅት የመድኃኒትነትና የክትባትነት ተስፋ ያለው ሁኔታ ሲፈጠር ሂደቱ ከተለመደው ጋር እንዲፋጠን የሚጠቀሙበት ዘዴ መሆኑ ታውቋል። አስትራዜኒካና ፋይዘር የኮሮና ቫይረስ ክትባት መድኃኒት ለማግኘት በሚደረገው መረባረብ የቅድሚያ ቦታ ከያዙት መካከል መሆናቸው ተገልጿል። ጆንሰን ኤንድ ጆንሰን እና ሞደርና ኩባንያዎችም የክትባት መድኃኒቱን ለመስራት እየታደፉ ከሚገኙት የመድኃኒት ኩባንያዎች መካከል ናቸው። የብሪታንያው የመድኃኒት ኩባንያ ዛሬ በተናገረው መሰረት የኮቪድ-19ኙ የሙከራ ክትባት በእድሜ በገፉትና በወጣቶች ላይ የመከላከል ብቃት አሳይቷል። እስካሁን ባለው ጊዜ በዓለም ደረጃ 1.19 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘው ለሞት ተዳርገዋል። የሀገራትን ኢኮኖሚ አዳሽቋል። በቢሊዮኖች የሚቆጠሩ ሰዎች የኑሮ ሁኔታን አተራምሷል። በመጨረሻም የጆርጂያ ምርጫ። የሶቪየት ህብረት ሪፑብሊክ የነበረችው ጆርጂያ ገዢ ፓርቲ ባለፈው ቅዳሜ በተካሄደው ምክር ቤታዊ ምርጫ ማሸነፉን ገልጿል። የተቃዋሚ ወገን ግን ምርጫው ተጭበርብሯል በማለት ትናንት በምክር ቤት ህንፃ አካባቢ የተቃውሞ ሰልፍ አካሂዷል። የሀገሪቱ የምርጫ ባለስልጣኖች ይፋ ባደረጉት ውጤት መሰረት የጆርጂያ ገዢ ፓርቲ 48 ከመቶ ድምፅ አግኝቷል። ሁለተኛ ሆኖ 27 ከመቶ ድምፅ ያገኘው ደግሞ የቀድሞ ፕሬዚደንት ሚካኤል ሳካሽቪሊ ፓርቲ መሆኑን የምርጫ ባለስልጣኖቹ ጠቁመዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። መልካም ምሽት።
አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ11695 በ12105 በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ በፌስቡክ እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ ማግኘት ትችላላችሁ። አሁን ለምሽቱ የተቀናበሩት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሻገራለን። የምሽቱን አብይ ርዕስ ይሆናል የምናስቀድመው። በምዕራብ ወለጋ ዞን ጉሊሶ ወረዳ ውስጥ የኦሮሞ ነጻነት ሸማቂዎች ወይም የኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቀ ንጹሃን ዜጎች መገደላቸውን ከጥቃቱ ያመለጡ የዓይን እማኞች ተናግረዋል። ማንነትን መሰረት ባደረገው ጥቃት ማዘናቸውን የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት ሁሉንም አይነት አማራጮች ተጠቅሞ ችግሩን ይነቅለዋል ብለዋል። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል ሲሉም ጠቅላይ ሚኒስትሩ አክለዋል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ባወጡት መግለጫ በኦነግ ሸኔና በወያኔ የጥፋትና የሽብር ሴራ ኢትዮጵያ አትፈርስም ብለዋል። በጥቃቱ የሞቱት ሰዎች ቁጥር ግን በመንግስት በወጡ መግለጫዎች አልተጠቀሱም። ናኮር መልካ ተጨማሪ ልኳል።
በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራ ቀበሌ ውስጥ የኦሮሞ ነጻነት ሸማቂዎች ንጹሃን ዜጎችን መግደላቸውን በአይን ማኝነት ካስረዱ አንዱ አባታቸው እንደተገደሉባቸው የገለጹት አቶ ወደነ በላይ የተባሉ ነዋሪ ናቸው።
ያው በጉሊሶ ወረዳ ጋዋ ጋንቃ ቀበሌ ማለት ነው። 35 ሬሳ ተቆጥሯል። የጠፉም አሉ፣ ውሃም የወሰዳቸው አሉ። እነዚህ አሁን ያው ላሉት የተቆመጡም አሉ፣ የቆሰሉም አሉ። እንደዛው ነው። ያው ዛሬ ግድ የተረፉት በየበረሃው ተሸሽገው የተቀመጡት ያው ኃይል አሁን ዛሬ ደርሶላቸው ማለት ነው። ዛሬ እነሱን ወደ መጠለያ ቦታና ወደ ከተማ ቦታ እያስጠጓቸው ነው። ሬሳውን ደግሞ በአምቡላንስ እየሰበሰቡ ነው። መከላከያ በመድቦ ሲኖር ነበር። ከአመት በላይ ሆነ ታጥቅላሽ ነው። ኦነግ ነን እያሉ የሚያስተዳድሩ ነበሩበት። መከላከያውን ሲያዩ መከላከያውን ተደብቀው በረሃ ውስጥ ገቡ። ከዛ ተደብቀው ሲኖሩ ሲኖር አጋጣሚ ኢንፎርሜሽን ሲያገኙ መከላከያዎች እየሄዱ ሲመቱም ሲይዙም እንደዚህ እያደረጉ የተወሰነ ማጥራት ጀምረው ነበር። እዚያው በረሃ ይቀመጣሉ። መከላከያውም ሊያገኛቸው አልቻለም። በቃ ወረዳው እንኳን ራሱ ቢደወልለት ቢትችሉ መስለኪያ ብታገኙ ህግ አካል ከከተባች ተቀመጡ፣ ምን እናደርጋለን የሚል መስሎ የሰጠ ያዘ ወረዳ አካል ጉልሶ ተወካይ፣ እንዴት እናንተ ካልደረሳችሁ ድርማን ይሰጥልናል? አሁን መከላከያው ከመነሳት እነሱ ገቡ፣ ንብረታችን ተደረሰ፣ ሰውን መንገድ ጀምሩ፣ እሪ ህግ ያለ ህግ ድረ ይድረስልን ምናምን ሲሉ ማለት ነው። ወደ ህግ ባለበት ተጋበሉ። እንደዛ ለማድረግ ደግሞ ህግ ቦታ ለመጠጋት ቦታዋ በረሃነች፣ የመኪና መንገድ የላትም፣ የተፈለገው አካል ሆኖ ፈጥኖ አይደርስም። በዛ አኳያ እዛ በኋላ ገቡ። በቃ ዘንድሮ እናንተን የአማራን ዘር እናፈሳለን፣ አንለቃችሁ፣ አምጡ ገንዘብ፣ አምጡ ስልክን፣ ስልክን ቀሙ። በቃ እንደዛ አደረጉ። ያው እዛ በኋላ ቤት ካጠለው ጀመሩ። ስብሰባ ምናምን አሉና ሰበሰባቸው አንድ ቦታ። ቀጥታ አይዟችሁ ልንመክራችሁ ነው፣ ልንጠብቃችሁ ነው፣ አይዟችሁ ምንም ችግር የለም ምናምን እያሉ አካልንና ማለት ነው። ያን ሲሉት በበረሃ የገባው ህዝብ ተሰባሰበና አንድ ቦታ ነበር። እዚያ ላይ ቦምብ ወረወሩ። ከቦምብ የተሳቱትን በመትረየስ ጥይት እያባረሩ ያው ጨረሷቸው እና በጥቅሉ ያው ኦነጎች ናቸው። በጥቅሉ በበረሃ ውስጥ ኑረው አማራን ዘር ተኮር ጥቃት የሚያካሂዱ አካል ናቸው።
ጥቃቱ ሲፈጸም የመንግስት ጸጥታ አስከባሪዎች በስፍራው አልነበሩም ብለዋል አቶ ወደነ። ጥቃቱ ከመፈጸሙ አንድ ቀን አስቀድሞ በአካባቢው ጸጥታ ሲያስከብር የነበረ የአገር መከላከያ ሰራዊት ከጉሊሶ ጋዋ ጋንቃ ቀበሌ ለቆ ወጣ ይላሉ አቶ ወደነ። የመከላከያ ሰራዊቱ ትቷቸው እንዳይሄድ መጠየቃቸውንም ገልጸዋል።
መከላከያ ውስጥ ከተቀመጠ ጊዜ ተቀምጦ ቅዳሜ ዕለት 5 ሰዓት ነው እና 4 ሰዓት አካባቢ ላይ መከላከያው ተነሳ።
ለምንድን ነው የተነሳ መከላከያው?
ስንጠይቃቸው ለምን እንደሆነ አልገባንም። ተነስ ተባል ተነሳና መረጃ የለንም ምን እናርጋቸዋል።
አቶ አየለ ንጉስ የተባሉ ሌላ የአይን እማኝም ትናንት ከሰዓት 11 ሰዓት ገደማ በጉሊሶ የተፈጸመው ጥቃት የበርካታ ንጹሐን ዜጎችን ህይወት መቅጠፉን ነው በአዝ አስደግፈው የገለጹት። ጥቃቱ ማንነት ላይ ያነጣጠረ እንደሆነም ነው የሚያስረዱት። እነማን
ታጣቂ አይደል? ከዛ በኋላ ያው አካባቢ ላይ ያሉት የተወሰኑ ሰዎች ወሰዱ። እዛ ከተማ አካባቢ ላይ ቼክቶ የተጠጉ ሰማለ አንድ ሁለቱ ፋሶ ተገኙ። አሁን እየተለቀፈላቸው ይገኛል። ከዛ መጨረሻ ደግሞ ሌሎች ጋዋ ጠንቃ የሚባል ቀበሌ ነበረ፣ እዛ ላይ ሄዱ። ያው ህብረተሰቡ እዛ እነዛ እንደሚያደረጉ ሲባል ብዙዎች ሸሹ። ያው ነዛኞች እንደሸሹ ደካማዎች እና ሴቶች ህጻናቶች ባሉበት እነዚህኞቹ ገቡ። ገብቶች ሰላም ምናምን ነገር ብለው ምክር ነገር ጀመሩ። ከዛ መጨረሻ ላይ በቃ በቦምብና በመፈግስት አድርገው ፈቶች።
ምንድን ነው ፍላጎታቸው?
ምን እንደሆነ የሚታወቅ ነገር የለም። ምንም እንደሆነ የምናውቀው ነገር የለም። ህብረተሰቡ ደግሞ ባንታይ ሰርግም ልቅሶም ባንታይ ይዋዋላል። ገበያም ምንም ችግር የለብንም። ግን እንደተፈለገ
ምናገር በቦታው ምን ያህል ሰዎች ናቸው በዚህ ሁኔታ ህይወታቸው ያለፈው?
አሁን እስካሁን ድረስ የደረሰኝ ገና በረሃ ላይ እየተፈለጉ ነው። አሁን ላይ 30
የቆሰሉ ሰዎችስ?
የቆሰሉ አሉ። የእነሱ ጉዳታቸው አልደረሰም።
የክልሉ ጸጥታ አስከባሪ በአካባቢው አልነበረም? ይሄ ሁሉ ነገር ሲፈጠር
አልነበረም።
የት ሄደው ነው?
ምን አወቅን እኛ?
በጋዋ ቃንቃ የሚኖሩ የአማራ ተወላጆች በ1977 ዓ.ም በደርግ መንግስት እንዲሰፍሩ የተደረጉ መሆናቸውን የአይን እማኞቹ አስታውሰዋል። ከአካባቢው የኦሮሞ ተወላጆች ጋር በደስታና ሐዘን ወቅት አብረው የኖሩ መሆናቸውንም ገልጸዋል። አሁን ቤት ንብረታችንን ጥለን ስንወጣ ያስጠጉንም በአጎራባች ወረዳ ውስጥ ያሉ የኦሮሞ ማህበረሰብ አባላት ናቸው ይላሉ አቶ ወደነ።
ማህበረሰብ ጋር በሰርግ እንጠራራለን፣ በሞት ሰው ሲሞት እንከባበራለን። ይሄዳሉ እነሱ ይደርሳሉ፣ እኛም እንሄዳለን እንደርሳለን። በተለያየ ማህበራዊ ኑሮ አብረን እንኖር ነበር። ሰው አብረን ኑሮ ለምንድን ነው አብረን ኖርን እንዲጠባን ነው? ሰርግ እንጠራራለን፣ ሞት እንከባበራለን። ለምንድን ነው ወሎዬ ምን አባሽ ታደርጋለች? ዝም አገር የለሽ ውጭ በቃ የተፈናቀሉት ጋቦ ገንደር የሚባለው ጋር ሰው አቀባበል እያደረገ ተቸገርን ስንለው ራሱ ወገንዘብ ወደ ላይ የሚደውል የተነሱ ነው በቃ።
አሁን ቁጥራቸው ምን ያህል ይሆናል የተፈናቀሉ ሰዎች?
ኧረ ብዙ ነው በቃ። እንደው ያው አሁን ችግር ያለው ድብድቅ በዚህ ያለ ነው። ተፈናቀሉ የመጣ አለ፣ ከዛውም ደግሞ ያለ አለ። ቢያንስ ከ200 አይበልጥም ብዬ ነው የሚገምተው በግምት። አሁን አረጋግጬ ይሄን ማለት ግን አስ
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት የሐዘን መግለጫ በኢትዮጵያውያን ላይ እየተፈጸመ ባለው ማንነትን መሰረት ያደረገ ጥቃት ማዘናቸውን ገልጸዋል። ተጠያቂ ያደረጉትም የኢትዮጵያ ጠላቶች ያሏቸውን ኃይሎች ነው። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል። ለዚህም የጥፋት አቅማቸውን ሁሉ እየተጠቀሙ ነው ብለዋል። መንግስት ሁሉንም አይነት አማራጮች ተጠቅሞ የችግሩን ሰንኮፍ ይነቅለዋልም ብለዋል። በጥቃቱ ዙሪያ ከጉሊሶ ወረዳም ሆነ ምዕራብ ወለጋ ዞን እንዲሁም ከኦሮሚያ ክልል አመራሮች ስለ ጉዳዩ ለማጣራት በተደጋጋሚ ያደረግነው ሙከራ አልተሳካም። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ኦነግ ሸኔ በትናንትናው ዕለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ቀበሌ ዜጎች ላይ የሽብር ጥቃት ጥቃት በማድረስ በሰው ህይወትና አካል ላይ ጉዳት አድርሷል ሲሉ መናገራቸውን የኦሮሚያ ኮሙኒኬሽንስ ጉዳዮች ማህበራዊ ድረገጽ አስነብቧል። አቶ ሸመልስ በመግለጫቸው የተፈጸመውን የሽብር ጥቃት አጥብቀው እንደሚያወግዙ አሳውቀው በሽብር ጥቃቱ ውድ ህይወታቸውን ላጡ ወገኖች ሀዘናቸውን ገልጸዋል። በተጨማሪም የኦሮሚያ ኮሙኒኬሽንስ ጉዳዮች ቢሮ በይፋዊ የማህበራዊ ድረገጹ እንዳሰፈረው ኦነግ ሸኔ በትናንትናው ዕለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋቂናቲ ቀበሌ ጨለማን ተገን በማድረግ በፈጸመው የሽብር ጥቃት ሰላማዊ ዜጎችን ጭካኔ በተሞላበት መንገድ በአንድ ስፍራ ህይወታቸው እንዲያልፍ አድርጓል ሲል አስታውቋል። መግለጫው የስንት ንጹሃን ዜጎች ህይወት እንዳለፈና ጥቃቱ ስላደረሰው የጉዳት መጠን አያትተም። የኦሮሚያ ክልላዊ መንግስት በምዕራብ ወለጋ ዞን ጉሊሶ ወረዳ የሰላማዊ ሰዎችን ህይወት ባጠፋው ኦነግ ሸኔ ላይ እርምጃ ይወስዳል ሲልም ያስጠነቅቃል። የኦነግ ሸኔ ሽፍታ ከህወሓት ጋር በመሻረክ በኦሮሚያ ክልልና በአገሪቱ ሰላምና መረጋጋት እንዳይኖር ሲሰሩ ቆይቷል ይላል መግለጫው። በተለያዩ ወቅቶች የግጭት አጀንዳዎችን በማዘጋጀት በሚዲያ በማሰራጨት እንዲሁም በህገ ወጥ መንገድ በገቡ የጦር መሳሪያዎች በጸጥታ ኃይሎች በመንግስት መዋቅርና በተለያዩ የህብረተሰብ ክፍሎች ላይ የግድያ እርምጃ በመውሰድ ችግሮችን ሲፈጥሩ ቆይቷል ሲል ያትታል መግለጫው። የጥቃቱን አፈጻጸምና የአይን እማኞችን አስተያየት በተመለከተ ከኦሮሚያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። መንግስት ኦነግ ሸኔ የሚላቸው የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታ የጉሊሶውን ጥቃት አልፈጸምንም፣ በንጹሃን ዜጎች ላይ ጥቃት አንፈጽምም ሲሉ አስተባብለዋል።
ወራና ፈዲ ኡመታ ጢፍ ዮካን ኡመታ ጅራችሱ ፊ ነገኘ ኡመታ ጢፍ ካብሳውደታ ወራና ተርካርገ ከሲ ኡመታ ሲቪል ዮካን አርከዱ ዋረት ተርካምፒ ፉዳቱሚቲ
የኦሮሞ ነጻነት ጦር ለህዝቡ ሰላም የሚታገል እንጂ ምንም ያልታጠቁ ዜጎች ላይ ጥቃት የሚፈጽም ጦር አይደለም። እንደሚታወቀው በቀጥታም ሆነ በተዘዋዋሪ በአገር ውስጥ እየተንቀሳቀሰ ያለው የመንግስት ወታደር በተለይ መንግስት አሸባሪ የሚለውን ስም የኦሮሞ ነጻነት ሸማቂ ላይ ለመለጠፍ የታቀደ ሴራ ነው እንጂ ጦራችን የማንንም ዜጋ መብት ለመጉዳት አላማ የለውም፣ አያደርግምም፣ አድርጎትም አያውቅም። በኦሮሞ ውስጥ ለሚኖሩ ለሁሉም የሀገሪቱ ዜጎች የኦሮሞ ነጻነት ታጣቂ ለኦሮሞ ህዝብ እንደሚያደርገው ሁሉ ይታገልለታል፣ ያኖረዋል፣ ያግዘዋል። ከዚህ ውጪ ግን እንደዚህ ያለ እርምጃ አይወስድም። መንግስት ህዝቡ የኦሮሞ ነጻነት ሸማቂን እንዲጠላ ዊግ ገዝቶ ሌሎች ሰዎች እንዲሰሩት አድርጎ ወደ ገጠር አሰማርቶ እንደዚህ ያለውን የዘር ጭፍጨፋ፣ ግድያም ሆነ ዘረፋ ያካሂዳል። ይሄ ደግሞ የኦሮሞ ነጻነት ሸማቂን ስም ለማጠልሸት የሚደረግ ሴራ ነው። ይሁን እንጂ መንግስት በመግለጫው የኦነግ ሸኔ ሽፍታ እስካሁን በፈጸማቸው የሽብር ተግባራት በርካታ ቤተሰቦች ተበትነዋል፣ ህጻናትን ያለ አባትና እናት አስቀርተዋል ያለው መግለጫው የህዝቡና የግለሰቦች ሀብትም እንዲጠፋ አድርገዋል ሲል ይገልጻል። መንግስት ኦነግ ሸኔ በማለት የሚጠራው ይህ ሸማቂ ቡድን ባለፈው 3 ዓመት በኢትዮጵያ ተደረገውን የመንግስት ለውጥ ተከትሎ በሰላም ለመታገል ወደ ሀገር ከገባው የኦሮሞ ነጻነት ግንባር በመገንጠል የኦሮሞ ህዝብ ጥያቄን አልተመለሰም በማለት በትጥቅ ትግሉ እንደሚቀጥል ማሳወቁ ይታወሳል። በመንግስት ጸጥታ አስከባሪዎችና በሸማቂዎቹ መካከል በሚፈጠረው ግጭትም በህብረተሰቡ ዘንድ ስጋት መፈጠሩንና የንጹሃን ዜጎች ህይወትም ሲያልፍ እንደነበር ሲዘገብ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው አመሰግናለሁ። ህወሓት አማራን ማጥቃትን ወደ ስልጣን መመለሻ አድርጎ ቆጥሮታል ሲል የአማራ ብልጽግና ፓርቲ ወነጀለ። የአማራ ህዝብ በኦሮሚያም ሆነ በሌሎቹ አካባቢዎች ዋጋ እየከፈለ ያለው በህወሓት የጃዙር ጥቃት ነው ብሏል ፓርቲው። ፓርቲው ትናንት በምዕራብ ወለጋ ዞን ጉሊሶ ወረዳ በተፈጸመው ዘርን መሰረት ያደረገ ጥቃት የተሰማውን ጥልቅ ሐዘን ገልጿል። አስቴር ምስጋናው ዝርዝር ዘገባ ልካለች።
ዛሬ በአማራ ክልል ብልጽግና ጽፈት ቤት የወጣው መግለጫ ቁጭትም ንዴትም የተንጸባረቀበት ነው። ህወሓት ከ40 አመታት በላይ በዘለቀው የአማራ ጠል ትርክት የአማራን ህዝብ ከሌሎች ወንድም ህዝቦች ጋር የመነጠል ስራው ፍሬ እያፈራ መሆኑን ማሳያዎችን ገልጿል። ፓርቲው በኢትዮጵያ የመንግስት ምስረታ ሂደት ከሌሎች ወንድም ህዝቦች ጋር በመሆን ከፍተኛ ድርሻ የተወጣው የአማራ ህዝብ በኢትዮጵያ ግዛት ሁሉ ሀገሪ ብሎ ደረጃም ዘመናት የኖረ በመሆኑ የህዝብ አስተፋፈርና ያኗኗር ዘይቤ ለጥቃት ተጋላጭ እንዳደረገው ጽፈት ቤቱ አመልክቷል። የአማራ ህዝብ በኢትዮጵያዊነቱ ጽኑ እምነት ያለው በየትኛውም የኢትዮጵያ ክልል መኖር ተዘዋውሮ መስራት ሀብት ማፍራት ህገ መንግስታዊ መብት መሆኑን ጠንቅቆ የሚያምን ህዝብ ነው በማለትም አክሏል። በዚህ እምነቱ የተነሳ በሁሉም የሀገሪቱ አካባቢዎች ሀገሪ ብሎ ይኖራል። ነገር ግን ህወሓትና መሰሎቹ በዘሩት የተዛባ አማራ ጥልትርክት በየአካባቢው ይሳደዳል፣ ንብረቱ ይዘረፋል፣ አለፍ ሲልም የቡድን ጥቃት ይፈጸምበታል በማለት ይቀጥላል መግለጫው። ይህ ችግር የከፋው ደግሞ ህወሓት ከማዕከላዊ ስልጣኑ ከተነቀለ በኋላ እንደሆነ አመልክቷል። አማራን በማጥቃትም ከስልጣን የመመለሻ የቀውስ ሐዲድ አጀንዳ አድርጎ ይቆጥራል ይላል መግለጫው። ይህ የሚያሳየው ህወሓት እንደ ድርጅት ህልውናው ከቀጠለ በአማራ ህዝብ ላይ የሚደርሰው መፈናቀል፣ ግድያና ጭፍጨፋ መቀጠሉ አይቀሬ መሆኑን በማለትም አክሏል። የአማራ ህዝብ በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ዋጋ እየከፈለ ያለው በህወሓት የእጅ አዙር ጥቃት መሆኑን ከክትትልና መረጃዎች እንዲሁም ከሁኔታዎች ተነስተው እንዳረጋገጠም ጽፈት ቤቱ ጠቁሟል። ኦነግ ሸኔም ይሁን ሌሎች ጸረ ህዝብ የሆኑ ኃይሎች ያለ ትህነግ የፕሮፓጋንዳ የትጥቅና የፋይናንስ ድጋፍ ያን ያክል ለፌዴራልም ሆነ ለክልል መንግስታቱ አስቸጋሪ ባልሆኑ ነበር በማለትም አብራርቷል። እንደ ሀገርም ሆነ እንደ አማራ እየደረሰ ያለው ጥቃት ምንጩ የመቀሌ ግዞተኛ ቡድን ነው ብሏል ጽፈት ቤቱ። ትላንት በምዕራብ ወለጋ ዞን ጎሊሶ ወረዳ ዘር መሰረት ያደረገ የቡድን ጥቃት መፈጸሙን እንዳረጋገጠ ነው የአማራ ብልጽግና ፓርቲ የገለጸው። የጥቃቱን መጠን ከፌዴራል መንግስቱ ጋር በመሆን እያጣራ እንደሆነም አመልክቷል። አጥፊዎችም በህግ አግባብ እንዲጠየቁ የፌዴራል መንግስቱን ጠይቋል። እየደረሰ ያለው ጥቃት ተጠያቂው ህወሓት በመሆኑና ይህ ኃይል የብሔራዊ ደህንነታችን የስጋት ምንጭ ከመሆን አልፎ የሽብርና የቀውስ ማዕከል ስለሆነ ለኢትዮጵያና ለቀጠናው ዘላቂ ሰላም ሲባል መንግስት ከመለሳለስና ከመሸከም ፖለቲካ ወጥቶ ለአንዴና ለመጨረሻ ጊዜ ስርዓት እንዲይዝ ለማድረግ ጊዜው አሁን እንደሆነም አመልክቷል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን በአማራ ህዝብ ላይ በየቦታው እየተፈጸመ ያለው የዘር ማጥፋት ወንጀል ሙሉ ኃላፊነቱን መንግስት ይወስዳል ሲል መግለጫ አውጥቷል። ንቅናቄው በትናንትናው ዕለት ማታ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ከ200 በላይ የአማራ ብሔር ተወላጆች በማንነታቸው ብቻ ተለይተው በጅምላ በተጨፈጨፉባቸው የዘር ማጥፋት የተሰማውን ጥልቅ ሐዘን ገልጿል። መንግስትም በአማራ ህዝብ ላይ የሚፈጸመውን ተደጋጋሚ የዘር ማጥፋት ወንጀል በስሙ ከመጥራትና ብሔራዊ የደህንነት ስጋት አድርጎ ጥቃቱን ከማስቆም ይልቅ እሽሩሩ በማለትና ወንጀሉን በማድበስበስ የወንጀሉ ተባባሪ ሆኖ ይገኛል በማለትም ወንጅሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጦርነት ለማስቀረት ስንል ኃይል በማጠናከር ተዘጋጅተናል ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። የፌደራል መንግስት ስልጣን የያዘ ኃይል በትግራይ ህዝብ ላይ ሲፈጽመው የነበረውን ሴራ ወደ ኃይል ርምጃ በማሸጋገር ላይ ስለሆነ የክልሉ ህዝብ ዝግጅቱን አጠናክሮ መቀጠል አለበት ብለዋል ለክልሉ መገናኛ ብዙሃን በሰጡት መግለጫ። የሀገሪቱን ችግር ለመፍታት ሁሉን አቀፍ መድረክ መዘጋጀት አለበት ሲሉም አክለዋል። ሙልጌታ ጽባህ ከመጠሌ ዝርዝሩን ይዟል።
ትግራይ ክልል በተናጠል ያካሄደውን ምርጫ ፌደራል መንግስት ህገ ወጥ ነው ብሎ ውጤቱም ውድቅ እንደሆነ ቢያሳውቅም የክልሉ ምክትል ርዕሰ መስተዳድር እየተባሉ ሲጠሩ የቆይቱን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ባለስልጣናት አሁን የሚጠሯቸው ፕሬዝዳንት ወይም ርዕሰ መስተዳድር ይያሉ ነው። ዶክተር ደብረጽዮን ገብረ ሚካኤል ዛሬ ለክልሉ መገናኛ ብዙሃን በሰጡት መግለጫ ፌደራል መንግስት በትግራይ ላይ በተደጋጋሚ ሴራዎች በመጎንጎን ጉዳት እያደረሰ ነው ብለዋል። በተለይ በክልሉ ምርጫ ከተካሄደ ወዲህ በሚዲያና ኢኮኖሚያዊ ጫና ከመፈጸም በተጨማሪ ወደ ኃይል እርምጃ እየተሸጋገረ እንደሆነ ተናግረዋል። በመሆኑም የክልሉ ህዝብ ዝግጅቱን አጠናክሮ ሊቀጥል ይገባል ብለዋል።
ትግራይ ህዝብ ለመብት ስለቆመ ብቻ ያ ሁሉ በደል ላይበቃው እንደገና በጉልበት ትንበርከካለ የሚለው ነገር ተቀባይነት የለውም። የማንፈልገው ውጊያ ነው፣ ተገደን ግን እንገባ እንችላለን። መብታችን መርገጥ የሚፈልጉ ኃይሎች ካሉ ህዝባችንን ለመቀጥቀጥ፣ ለመበደል፣ ለማንበርከክ የሚመጣ ኃይል ያለን አማራጭ እንደ ህዝብ መግጠም ነው። እንደዚህ መጣም ነው። ይሄ የልዩ ኃይል የሚሊሻ ጉዳይ አይደለም። ሁሉም አቅማችን አንሳስተን ገጥማለን። የህዝብ ውጊያ ነው የሚሆነው። በህዝብ መብት ላይ የመጣ ህዝብን ለማንበርከክ ተገዛ ሰጥ ለቅብለህ ተገዛ ለሚመጣ ስለሆነ ሁሉም አቅማችን ነው የምንጠቀመው።
አሁን ያለው ልዩነት ፖለቲካዊ ስለሆነ በፖለቲካ እንግጠም ነው የምንለው። በዚህ ምክንያትም ከሁለት አመት በላይ በትግስት ጠብቀናል ብለዋል ዶክተር ደብረጽዮን። በኃይል የሚፈታ ችግር እንደሌለ የተናገሩት ዶክተር ደብረጽዮን ከመጣ ግን እንመክታለን ብለዋል። አሁንም ልዩነቱን ለመፍታት የፖለቲካ እስረኞች እንዲፈቱ ሁሉም ያሳተፈ መድረክ እንዲዘጋጅ የጠየቁት ዶክተር ደብረጽዮን ጦርነት አስቀርተን እንወያይ ብለዋል። ጦርነት ለማስቀረት ስንል ኃይላችን በማጠናከር ተዘጋጅተናል በማለትም ተናግረዋል።
የማይታይ ለህዝቡ እኛ ግን እናቃቸው ተዘጋጅ በዚህም ተዘጋጅ ነው የኤርትራም ተዘጋጅ ነው። ክደት እየተፈጸመ ነው። በዚህ ሀገር የራስን ዜጋ ለመምታት ከውጭ ኃይል ተባብሮ ለመምታት ትግራይን ታቅዶ እየተሰራ ነው ያለው። ይሄ ጠቅላላ ሀገርን የሚያጠፋን ትግራይን አይደለም፣ ጠቅላላ ሀገርን የሚያፈርስ የትግራይ ተደርጎ ሊወሰድ በፍጹም አይችልም። እኛ እንደሆን እንገጥማለን። አላማ አለን፣ ለዓላማችን መስዋዕት እንከፍላለን። የፈለገ ይሁን የድሮ ታሪካችን ነው የኛው። ማንም የውጭ ኃይል አንበርኮ ነው ያቀም በምንም መልኩ ማንንም በረከተ አድዋ ዝን ያለው ሌላ ታሪክም ሰርተናል። ከደርግ የፈለገ ኃይል ቢመጣ ትግራይ መቀበሪያ ናት። የአዳሪ ኃይል ሊፈንጫችልም በምንም አይነት። አሸናፊ ሁሌ መሳሪያ አይደለም፣ ጦር አይደለም፣ ህዝብ ነው። መታወቃል ከየት ማቅጣጫ ይመጣ እኛ እንቀጥማለን። ሌላው ግን የራሱ ድርሻ ጫወት ነው የሚል እኛ ያልነው ወደ ውይይት እንሄድ ነው። እኛ ያልነው የታሰሩት ፖለቲከኞች ይፈቱ ነው። ይፈቱና ወደ ድርድር እንግባ ነው። የሀገሪቱ ፖለቲካ አቅጣጫ አሁን የምርጫ አሁን አብረን ተነጋግረን እንወስን ነው። ባለው ዘው ብሎ መሄድ አይቻልም ነው። ስለዚህ መፍትሄው ፖለቲካ እስረኞችን ፈቶ ወደ ውይይት መምጣት ነው። ይሄ ተወርውሮ በወታደር በመሳሪያ በጥይት የፖለቲካ ችግር ፈታለሁ ማለት የሚያሳዝን ነው። ወደ ውጊያ ብንገባም መፍትሄው አሁንም ውይይት ነው። በመሳሪያ የሚፈታ የለም። እልቂት ካልሆነ
በወቅታዊ ጉዳዮች ላይ መንግስታቸውና ፓርቲያቸው ህወሓት መገምገማቸው የተናገሩት ዶክተር ደብረጽዮን በትግራይ ህዝብ ላይ ጥቃት ለማድረስ ከውጭ ኃይል ጋር በመተባበር እየተሰራ ነው ሲሉ ከሰዋል። የኤርትራ መንግስት ከፌዴራሉ መንግስት ጋር በመተባበር የትግራይ ህዝብ ለመምታት ዝግጅት እያደረገ ነው ብለዋል ዶክተር ደብረጽዮን።
የኤርትራ መንግስት የኢትዮጵያ ጉዳይ የኔ ጉዳይ ነው ብሏል ፕሬዝዳንት ኢሳያስ። በግላጭ ተው አልተባለም። አቁም የራስን ስራ ጠልቃ ገብነት ነው አልተባለም። በግላጭ ዶክተር አብይን ደግፋለሁ፣ ወያኔን ገድላለሁ፣ እጨርሳለሁ ጠልቃ ገብነት ነው። ፌዴራል መንግስት ደስተኛ ነው። የራሱ ዜጋ የራሱ ወገን በሌላ ውጭ ኃይል ሲራከስ ሲዋረድ ደስ ይለዋል። ተቃውሞ ያውቅ አንድ ቀን ይቀጥቅጥልን እሱም አቅም ካለው። ስለዚህ ተባብሮ እየተሰራን ቆይቷል። የሁለቱም አገሮች ሰራዊት ምሽግ ላይ ያለ ሁለት መሪዎች ምን እየሰሩ እንደሆነ እያየን ያን ያህል የጠበቀ ዝምድናና ግንኙነት ካለ ምን አለ ሰራዊቱ ከምሽግ ቢያወጡት ከምሽግ እንዲወጣ የሚያስችለውም ስምምነት ለምን አይደረግም?
የኤርትራ መንግስት የኤርትራ ነጻነት ከማይደግፉ ኃይሎች ጋር ተባብሮ ለኤርትራ ነጻነት የታገለውን የትግራይ ህዝብ ለማጥቃት እየሰራ መሆኑ የኤርትራ ህዝብና ሰራዊት ሊገነዘብ ይገባል ብለዋል ዶክተር ደብረጽዮን አክለው። የኢትዮጵያ ወቅታዊ ሁኔታ ዓለም አቀፍ ማህበረሰብ እንዲያውቅ በተደጋጋሚ መጻፋቸው የጠቆሙት ዶክተር ደብረጽዮን በቅርብ ጊዜ ደግሞ ሀገሪቱ ውስጥ ተፈጠረ ላሉት ቀውስ ዓለም አቀፍ ማህበረሰብ መፍትሄ ለመፈለግ ባለመስራቱ ኃላፊነት እንዲወስዱ እንደሚያደርጋቸውም አመላክቷል። ጠቅላይ ሚኒስትር አብይ አህመድ ካሁን በፊት በትግርኛ ቋንቋ ቃለ መጠይቅ ሲያደርጉ ትግራይ ለመውጋት እቅድ ይዘው እንደሆነ ተጠይቀው ይህ እብደት ንግግር ነው፣ ፌደራል መንግስት የራሱ ህዝብ የሚወጋበት ምንም ምክንያት የለውም ብለው ነበር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
አስቴር ምስጋናውን ለዘገባዋ እናመሰግናለን። የህወሓት የሥራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ያወጡትን መግለጫ ደግሞ እናስከትላለን። ወለጋ ላይ የተከሰተው የንጹሃን ግድያ አሳዛኝ ነው ማለት ማሳነስ ነው፣ ቅስም ሰባሪ ድርጊት ነው ብለው፣ ይሁንና የንጹሃንን መገደል ለፖለቲካ አጀንዳ ማራመጃ አጀንዳው ብሎ ለያዘው የአብይ አህመድ የሁከት ነጋዴዎች ቡድን የአማራ፣ የኦሮሞ፣ የወላይታ፣ የትግራይ፣ የሶማሌና ሌሎች ንጹሃን መሞት የጥፋት አጀንዳውን ማስፈጸሚያ ተራ አጋጣሚ ከመሆን በዘለለ በኃላፊነት ያስጠይቀኛል ብሎ አያምንም ይላል የአቶ ጌታቸው መግለጫ። በመቀጠል በወለጋ የተፈጸመው ግድያ አብይ አህመድ የመከላከያ ኃይሉን እንዲወጣ ባዘዘ በጥቂት ሰዓታት ውስጥ የተፈጸመ መሆኑ የሚያሳየን ይህ የሁከት ነጋዴዎች ቡድንና የአስመራ አጋሮቹ ህዝብን ከህዝብ በማጋጨት የስልጣን እድሜያቸውን ለአንድ ወርም ቢሆን ለማራዘም እየተጉ እንደሆነ ማሳያ ነው ብሏል። ያቶ ጌታቸው መግለጫ በመቀጠል መፍትሄው የህዝብን የሀገርን ጥቅም አሳልፎ መስጠት ሳይበቃው ከኢትዮጵያ ጠላቶች ጋር በመሆን እመራዋለሁ የሚለውን ሀገርና ህዝብ በማያዋጣ ቁማር እያረከሰ ያለውን የአብይ አህመድ ቡድን የሚገባውን መስጠት ነው ካለ በኋላ የአብይና የኢሳይያስ የጥፋት ጉዞ መገታት ይኖርበታል ብሏል መግለጫው።
በጁ የዩናይትድ ስቴትስ ምርጫ ለርቶ ምን ትርጉም አለው? አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ረቡዕ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች ስርጭቱ በአሃዱ ራዲዮ አሃዱ ልሳን ፕሮግራምን በቀጥታ ይተላለፋል። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አድማጮች፣ በዘንድሮ የዩናይትድ ስቴትስ ምርጫ መሰረታቸው ላቲን አሜሪካ ወይም ሂስፓኒክ ማህበረሰብ የሆኑ አባላት አብዛኛውን ቁጥር ከያዙት ከነጮቹ አሜሪካውያን ቀጥለው ትልቁን የመራጭ ቁጥር እንደሚይዙ ፒው የተሰኘው የምርምር ማዕከል ገለጸ። የምርጫው ቀን ጥቂት ቀናት ሲቀሩት በተሰበሰበው የ ኤንቢሲ እና የዎል ስትሪት ጆርናል የህዝብ አስተያየት ጥንቅር በሂስፓኒክ መራጮች ዘንድ የቀድሞ ምክትል ፕሬዚደንት ጆ ባይደን ፕሬዚደንት ዶናልድ ትራምፕን 2-1 በሆነ የድጋፍ መጠን እንደሚበልጧቸው ያሳያል። የአሜሪካ ድምጿ ካሮላይን ፕሬሱቲ ለመራጮቹ ሂስፓኒኮች ዋና ጉዳዮች ምን እንደሆኑ ጠይቃ ያጠናቀረችውን ዘገባ ድረጀ ደስታ ያቀርባል።
ኩባውያን በፍሎሪዳ ትልቁ የሂስፓኒክ ማህበረሰብ አባላት ናቸው። ብዙ ጊዜ ለሪፐብሊካን ፓርቲ እጩዎች ድምጽ በመስጠት ይታወቃሉ። ጆርጅ ሮድሪጎዝ ከነሱ መካከል አንዱ ናቸው። ስለ ነገው ምርጫ እንዲህ ይላሉ።
Porque voy a votar por Trump porque en mi país
I am going to vote for Trump because when the socialists entered my country they promised a lot. By the time we realized what was really happening, by the time they removed the mask, it...
እኔ ለትራምፕ ነው ድምጽን የምሰጠው። ምክንያቱም ሶሻሊስቶች ወደ ሀገሬ ሲገቡ ብዙ ተስፋዎችን ቃል ገብተው ነበር። ልክ ምን እንደተፈጸመ ስንገነዘብ ግን ጭምብሉን የገፈፍነው በጣም ከረፈደ ነበር። ምክንያቱም ስልጣኑን በሙሉ ተቆጣጥረውታል። እዚያም ሀገር የማይው ተመሳሳይ ነገር ነው።
በእድሜ የገፉት የኩባ ተወላጆች በተለይ ፕሬዝደንት ትራምፕ በዲሞክራቲክ ተቀናቃኛቸው ጆ ባይደን ላይ የለጠፉትን ሶሻሊስት የሚል ስም ያስታውሱታል። ፕሬዝደንት ትራምፕ በኩባውያን ላይ ያሳደሩትን ተጽዕኖ ለመከላከል ለጆ ባይደን የምርጫ ዘመቻ ትልቅ ስራ ሆኗል። በዚህ የተቆጡ የፍሎሪዳ የስፓኒክ አባላትም ዶናልድ ትራምፕን በመቃወም ከፍተኛ ጥረት እያደረጉ ነው። ሳራ ካድርድሚያስ ከነዚህ መካከል አንዷ ናቸው።
እኔ
ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የሚነሱበትን ቀን ስጠባበቅ ነው የቆየሁት።
ከስፔን የመጣውና ለምርጫው ሲል የአሜሪካ ዜግነት ጥያቄውን አስቀድሞ በማመልከት ያገኘው አልቤርቶ ካይሮም በዚህ ምርጫ ድምጽ እንደሚሰጥ ተናግሯል። ማንን እንደሚመርጥም ጭምር።
Well, because I think that we need to kick out the current president. I'm pretty open about that.
አሁን በስልጣን ላይ ያሉትን ፕሬዝዳንት ማባረር የሚያስፈልግ ሆኖ ይሰማኝ ነበር። ያንን በግልጽ እናገራለሁ።
የፔንተኮስታል ቤተክርስቲያን በሆነው ቴነሲ አባል የሆኑት አንኪ ሳንዶቫል ሁልጊዜ ማክሰኞ ወደዚህ ቤተክርስቲያን በመምጣት ለፕሬዝዳንቱ እንደሚጸልዩ ይናገራሉ።
We are convinced of what God is doing through Trump. God appoints leaders and takes leaders down to be able to govern a country.
እኛ እግዚአብሔር በትራምፕ በኩል ምን ያደረገ እንደሆነ አምናናል። አንድ ሀገር እንዲመራ መሪ የሚሰጥም ሆነ የሚነሳ እግዚአብሔር ነው።
በ2020 ምርጫ የሂስፓኒክ ማህበረሰብ አባላት ከነጭ አሜሪካውያን ቀጥለው ትልቁ መራጭ ማህበረሰብ በመሆናቸው አሻሚና ብርቱ ፉክክር በሚጠበቅባቸው ክፍለ ግዛቶች ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ተገምቷል።
ቀጣዩ ዘገባም ዩናይትድ ስቴትስ የሚያቆየን ነው። ሙስሊም አሜሪካውያን ከአሜሪካ ጠቅላላ ህዝብ የሚይዙት 1% ያህሉን ነው። የአሜሪካ ድምጿ ፋይዛ ቡካሪ እንደዘገበችው የሙስሊሙ ማህበረሰብ አባላት በነገው ፕሬዝደንታዊ ምርጫ ህዝበ ሙስሊሙ በነቂስ ወጥቶ ድምጹን እንዲሰጥ ከፍተኛ ቅስቀሳ እያካሄዱ ናቸው። ይህንንም ዘገባ ደረጀ ደስታ ያቀርብልናል።
መምረጥ ከሚችሉ ሙስሊም አሜሪካውያን መካከል 78 ከመቶ የሚሆኑት በነገው ዕለት በሚደረገው ፕሬዝደንታዊ ምርጫ ላይ ለመሳተፍ ተመዝግበዋል። በማህበረሰብ ፖሊሲና መግባባት ተቋም አማካይነት ከሙስሊም አሜሪካውያን የተሰበሰበው የህዝብ አስተያየት ድምጽ እንደሚያሳየው በ2016 ከነበረው የ60 ከመቶ ጋር ሲነጻጸር 78 ከመቶ ትልቅ እመርታ ነው። በዩናይትድ ስቴትስ የሚገኙ መስጊዶች የመራጮችን ንቃት በማሳደግ ከፍተኛውን ድርሻ መጫወታቸው ተነግሯል። በዚህ ረገድ በቨርጂኒያ የሚገኘው የአድማስ ማዕከል በአሜሪካ ከሚገኙ ትላልቅ የእስልምና ማዕከላት አንዱ ነው። በዋሽንግተን ዲሲ ዙሪያ ባሉ አካባቢዎች በርካታ ሙስሊም መራጮችን ግንዛቤ በማሳደግ ይታወቃል። ይህን ከሚያደርግባቸው መንገዶች አንዱ የአደምስ ሲቪክ ኢንጌጅመንት ግሩፕ ወይም የአደምስ የዜጎች ተሳትፎ ቡድን የመሳሰሉትን በማቋቋም ነው። ይህን ተቋም በምክትል ሊቀመንበርነት የሚመሩት ሰይድ አሽራፍ እንዲህ ይላሉ።
Until the last weekend, until the election, we are calling people to vote early. We are making them realize that they will be able to add their voice to American democracy.
ስካለፎ ሳምንት መጨረሻ እስከምርጫው መቃረቢያ ድረስ ሰዎች አስቀድመው እንዲመርጡ ስንቀሰቅስ ነበር። የሚሰጡት ድምጽ በአሜሪካ ዲሞክራሲ ላይ ተጨማሪ ድምጽ መሆኑን እንዲረዱት ያደረገን ነበር።
አሽራፍ እንደሚሉት የአደምስ ማዕከል ለትርፍ ያልተቋቋመ ድርጅት ነው። አላማውም የተወሰነው ወገን ወይም እጩን ለማስመረጥ ሳይሆን ዜጎች የመምረጥ መብታቸውን ተጠቅመው በመርጫው እንዲሳተፉ የመርጫውን አስፈላጊነት እንዲማሩ ለማድረግ ነው። ከሙስሊም ተቋማት በተጨማሪ በመላው ዩናይትድ ስቴትስ የሚገኙ ሌሎች ገለልተኛ የሆኑ ተቋማትም በፖለቲካው ረገድ ቢሆን የማህበረሰብ አባላት ሊያመጡ የሚችሉትን ተጽዕኖ በማስገንዘብ ሙስሊም አሜሪካውያንን የሚቀሰቅሱ ተቋማትም አሉ። ከአሜሪካ ሙስሊም ተቋም ወይም አሜሪካን ሙስሊም ኢንስቲትዩሽን ዳይሬክተር የሆኑት ሻሂድ ረህማን እንዲህ ይላሉ።
Their voice matters and their vote counts. In places like Florida, Pennsylvania and Michigan, the Muslim American community can swing the election one way or the other.
ድምጽ ወሳኝ ነው። ድምጻቸውም ደግሞ ይቆጠራል። እንደ ፍሎሪዳ፣ እንደ ፔንሲልቬኒያ፣ ሚሽጋን በመሳሰሉት ግዛቶች ውስጥ ያሉት ሙስሊም አሜሪካውያን በሚሰጡት ድምጽ የምርጫውን ውጤት ወደ አንድም ሆነ ወደ ሌላኛው ሊያዞሩት ይችላሉ። ስለዚህ ሰዎች እንደዚህ ሀገር ዜግነት ኃላፊነታቸውን እንዲወጡና ተጽዕኖም እንዲያሳድሩ እንፈልጋለን። የልጆቻችን ትምህርት ቤት ለወደፊት በጀት የሚያዝለት እንዴት ነው? የወንጀል ፍትህ ስርዓቱ ሌላው ቀርቶ የውጭ ጉዳይ ፖሊሲው ሳይቀር የማህበረሰባችንን ህይወት ይነካል።
በጉዳዩ ዙሪያ የሚሰሩ ድርጅቶች እንደሚሉት በአሜሪካ ይገኛሉ ከሚባሉት ሙስሊሞች መካከል ከ3 ሚሊዮን በላይ የሚሆኑት በዘንድሮ ምርጫ ድምጻቸውን ይሰጣሉ ተብሎ ይገመታል።
ወቅታዊ ዜናዎች የሚተነተኑበት የመጽሔት ክፍለ ጊዜ ተጠናቋል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞ ማሃዱ ሬዲዮ ላይ በቀጥታ የሚተላለፈው የሰኞ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ንጉሶ ታምሬ ፕሮግራማችንን ያቀናብራል። የማስተናግዳችሁ ቆንጂት ታዬ ነኝ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ወደ ቀሪዎቹ የምሽቱ ቅንብሮች ከመሻገራችን በፊት ልዩ ፕሮግራም ማሳሰቢያ። የነገ ማክሰኞ በፈረንጆች ህዳር ወይም ኖቬምበር 3 በኢትዮጵያ ጥቅምት 24 የሚካሄደውን የዩናይትድ ስቴትስን ምርጫ በአሜሪካ ድምጽ ልዩ ዝግጅት እንድትከታተሉ በአክብሮት ተጋብዛችኋል። ረቡ ከጧቱ 1 ሰዓት ላይ ይዘንላችሁ በመንቀርበው የከተታ ስርጭት የመርጫውን የመጨረሻ ዜናዎችና ትንታኔዎች መረጃዎችና አስተያየቶችን ይዘንላችሁ እንቀርባለን። በመደበኛ ያየር ስርጭት መስመሮቻችን በፌስቡክ ላይቭ @voaamharic ባህዱ ሬዲዮ ባህዱ ልሳን ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይል ሳት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻናል ኤምሲ 88 ዩተልሳት ላይ በቨርቹዋል ቻናል 4467 ዌስት ኤ ላይ አረብ ሳት ላይ ደግሞ ቢኤቢአር 4 ቨርቹዋል ቻናል 539 ላይ ታገኙናላችሁ። እንድትከታተሉ ከወዲሁ ተጋብዛችኋል። በቀጣዩ ቀንብርም የዩናይትድ ስቴትስ ምርጫ ላይ እናተኩራለን። አብራችሁን ቆዩ። አሉላ ከበደንና እንግዳውን እናመሰግናለን። በዩናይትድ ስቴትስ ምርጫ ዙሪያ እንቆያለን። አሁንም በዩናይትድ ስቴትስ ፖለቲካዊ ህይወት ውስጥ ንቁ ተሳታፊ ከሆኑ ትውልድ ኢትዮጵያ አሜሪካውያን አንዱ የሆኑት ተከታዩ ተናጋሪ አቶ ላባን የማነ የተመዘገቡ ሪፐብሊካንና የፕሬዝዳንት ትራምፕ ብርቱ ደጋፊ ናቸው። ከአቶ ላባን ጋር በትናንት ምሽት የጀመርነውን ውይይት ይሆናል አሁን የምንቀጥለው። በዚህ ምሽት በኮቪድ-19 በህዳሴ ግድብና ዘርና አሜሪካ በሚሉት ርዕሶች ላይ ለፕሬዝዳንት ትራምፕ ካላቸው ድጋፍ ጋር እያያያዙ አስተያየታቸውን ይሰጣሉ። ሰለሞን አባተ ነው ያነጋገራቸው። እነሆ
እስቲ ወደ ኮቪድ-19 ብንመለስና አቶ ላባን ምንድነው የሚያስቡት የኮቪድ-19 ሁኔታና የፕሬዝዳንት ትራምፕን አመራር በተመለከተ?
ኮቪድ የመጀመሪያ ወር ያው ከባድ ነበር። ምን አይነት እንደሆነ እንዴት ነው ኢምፓክት የሚያደርግ አልታወቀም ነበር። አሁን ግን ተማሙ ታውቋል፣ እንዴት እንደሚመጣ ታውቋል። እና ሶሉሽኑ ደግሞ መድኃኒት ተፋጥኖ የደረሰ ነው። ግን ትራምፕ ማድረግ ያልፈለገው ለህማሙ መድኃኒት ከህማሙ በላይ መሆን አይችልም። በቤት ተዘግተህ የመጠጥ ሌቭል ሰው ላይ የበዛ ሄዷል። የማጨስ የበዝቷል። ሱይሳይድ በወጣቶች በዝቷል። ይሄ ነው አሁን ቤት ቁጭ ማለትና ከህብረተሰብ ካት ኦፍ ማድረግ እያደረሰ ያለው ችግሮች ማለት ነው።
ይሄ ውጤቱ ነው። አንድ ውጤት እና ሌላ ውጤት እየተያያዙ አንዱ ችግር የሚወልደው ሌላ ችግር ነው አሁን እየነገሩኝ ያሉት። በአጠቃላይ ግን ለኮቪድ-19 እንዲህ መስፋፋት ፕሬዚደንት ትራምፕንና የእሳቸውን አመራር ተጠያቂ የሚያደርጉ አሉ። እርስዎ ምንድን ነው የሚሉት በዚህ?
ፕሬዚደንት ትራምፕ እኮ ከቻይና አየር ሲዘጋ ከአውሮፓ አየር ሲዘጋ ኢምፒች እየተደረገ ነበር። ይሄ ተራ የፖለቲካ ጨዋታ ነው። ተራ የፖለቲካ ማንም ማስተዳደር በትራምፕ ፖዚሽን ቢሆን ያረግ ነበር ማለት ነው። ባይደንም የሚለው ያለው ከሰማችሁ አንድ ነገር ነው የሚለው ያለው ሻዳውን አረጋለሁ አለ። እንደ አውሮፓ እንደ እንግሊዝ እንደምታረጋ ያለችው አሁን ሻዳውን አረጋለሁ አለ።
የማስክ አጠቃቀም እንዲሰፋ አደርጋለሁኝ። ሰው ወደ ስራ ሲመለስ ኃላፊነት በሚሰማው መንገድና ራሱን ሊጠብቅ በሚችልበት ሁኔታ የሚመለስበትን ሁኔታ ፈጥራለሁ ነው ያሉት።
ሳይንቲስቶቹ የሚሉት ያሉት መዘጋት አለበት ነው።
ግን ሳይንቲስቶቹ የሚሉትን መስማት አያስፈልግም እንዴ አቶ ላባን?
አንድ መሪ የምንመርጠው ለኛ የሚወስነው እኔ ሳይንቲስት አልመረጥኩም።
ግን አማካሪዎች አሉ፣ ሳይንቲስት አማካሪዎች አሉት። በሁሉም ዘርፍ የፖለቲካ ሳይንስ ሊሆን ይችላል፣ የተፈጥሮ ሳይንስ ሊሆን ይችላል፣ ማህበራዊ ሳይንስ ሊሆን ይችላል። ግን እዛ ቦታ ላይ ቀርበው በማስረጃ የተደገፉ ምክሮችን የሚሰጡ ሳይንቲስቶች ናቸው ዙሪያውን የሚከቡት።
ልክ እሱ ነው የሚመራው፣ እሱ ነው የሚወስነው። እሱ ደግሞ ሲወስን የእኔም የኑሮ የስራ የሁሉም ነገር አመዛዝኖ መደረግ አለበት ማለት ፌርነስ። አንዱ ሬስቶራንት ኦነር ሻዳውን አድርገው ከዛ የስንት ሰው ስራ ይሄ ሬስቶራንት ሙሉ እድሜውን ሰርቶ ለፍቶ የከፈተው ሲዘጋ በኪሳራ ሲወጣ ይሄን ኢኮኖሚው ቫልዩ የሱ ሻዳውን አረኩ። ኮሮና አይደለም ሻዳውን ያረኩ ለሱ። ማለት ፍትሃዊ የሆነ አቀራረብ መኖር አለበት፣ የተመዛዘነ መሆን አለበት። ሳይንቲስትማ አገሩም ሻዳውን አረጉ ኮሎም ዝጉት እያሉ ነው። ሰው ከስራ ይውጣ ቻው። እንግዲህ ያ ተቀባይነት ስላጡ ነው።
ወደ ሌላ የዩናይትድ ስቴትስ ጉዳይና የፕሬዚደንት ትራምፕ ስም ብዙ ጊዜ ወደሚነሳበት እንሂድ። ይሄ የዘር ጉዳይ ነው። ፕሬዚደንት ትራምፕን በዘረኛነት የሚከሱ አሉ። የለም ትራምፕ ዘረኛ አይደለም የሚሉም አሉ፣ የሚሟገቱ አሉ። ራሳቸውም እንደው የዘረኝነት ጉዳይ ከተነሳ እኔ የመጨረሻው ሰው ነው የምሆነው ብለው ተናግረዋል። እርስዎ ምንድን ነው የሚያስቡት እንደ አንድ ጥቁር አሜሪካዊም ጭምር?
እኔ ትራምፕ ዘረኛ ነው ብዬ አስቤ አላቅም። እሱም ብሎ ይሄ በኢኮኖሚ የበለጣቸው ሲሄድ ሌላ ነገር ስላጡ በሱ ሊያጠቁት ስለፈለጉ ነው እንጂ ትራምፕ ለጥቁር ህብረተሰብ ያደረገለት ኦባማ በሩቡም አላደረገለት። እኛ ጥቁር ሰው ሁላችንም ጥቁር ኢሚግራንት ብለ የዚህ ሀገር ነዋሪ ጥቁር ብለ ስራ እድል ኦፖርቱኒቲ ነው የምንፈልገው። የሰውዬ ደግሞ ኦፖርቱኒቲ ለሁላችንም ከፈተልን ማለት ነው። ተራ ቤት መግዛት የሚፈልግ ቢዝነስ፣ ስሞል ቢዝነስ መክፈት የሚፈልግ እንቅስቃሴ ማድረግ የሚፈልግ ማለት ነው። በየቤቱ ያለው ሰው ይህና
ይህን ጥያቄ ይመልስ። ኢምፓክቱ አለ። ፖሉ ላይ ደግሞ እየታየ ነው። አሁን እስከ 40% የጥቁር ወንድ ወጣት ትራምፕን ሊመርጥ ሐሳብ አለ ይባላል። ፖሉ አሁን እንዳልኩህ ነው። የፖሉ ሪላያብል ነው አይደለም? ማክሰኞ ነው የምናየው። ማክሰኞ ይታያል ማለት ነው። በአንድ በኩል ደግፈ በአንድ በኩል ደግሞ አትደግፈ ማለት አትችልም። የፖል እንግዲህ ግን ይሄንን የሚሉ ፖሎች አሉ ማለት ነው። በሂስፓኒክ እና በጥቁር ህብረተሰብ ደገፉ ከራምኒ እና ከመኬን ያገኘው በላይ ነው ነው የሚባለው ያለው።
ወደ አንድ የመጨረሻ ነጥብ ልምጣ። አቶ ላባን፣ የፕሬዚደንት ትራምፕ እና የህዳሴ ጉዳይ ብዙዎችን እያነጋገረ ነው። አሁን ከኢትዮጵያውያንም አልፎ ሌሎችንም እያነጋገረ ነው ያለው በአሁኑ ጊዜ እና በህዳሴ ግድብ ጉዳይ ላይ ድርድር ዋሽንግተን ላይ ሲጠራ ጀምሮ ፕሬዚደንቱ ያላቸውን አቋም እንደገና ሰሞኑንም የተናገሩትን ከሱዳንና ከእስራኤል መሪዎች ጋር በስልክ በተገናኙበት ጊዜ እንዴት ነው የሚመለከቱት እርስዎ?
ወይል በዚህ ዶናልድ ትራምፕ በስልኩ ንግግር ሚስ ኢንፎርምድ መሆኑ ያስታውቃል። ውሃው ግድቡስ ይዘጋዋል ወደ ግብጽ አይሄድም የሚባል ነገር ይሄ ትልቅ ስህተት ነው። ኢዘር ሚስፖክ ወይ ደግሞ ሚስ ኢንፎርምድ ነው። ይሄ ሊሆን የማይችል ነገር ነው። ይሄን የኢትዮጵያ ዲፕሎማቶች ማስተካከል ይገባል ማለት ነው። ግዴታቸው ነው። ቶ ይሄን እንደዚህ አይደለም መጮህ አይደለም ዱለ ወጥተ ሰላማዊ ሰልፍ ማድረግ አይደለም። ሚስ ኢንፎርሜሽን ሲኖር ሚስ ኢንፎርሜሽኑ ማስተካከል ነው። ይሄ ሚስ ኢንፎርሜሽን ውሃው ግድቡ አይከለክልም ወደ ግብጽ። ግብጽ ግድቡ እንዳይሰራ ግብጽ ግድቡ እንዲፈርስ ነው የምትፈልገው። ግን በሌላ ነጥብ ደግሞ ለኢትዮጵያ ትልቅ እድል ሰጣት ማለት ነው። ያ ምናልባት ይሄን ሐሳብ ግብጽም ተነጋግራ ልትሆን ትችላለች ከፕሬዚደንቱና ይሄን ዋርኒንግ ሊገጥም ስለሚችል ተዘጋጁ ሊሆንም ይችላል። እዚህ በሁለቱም ነጥብ ማየት በሁለቱም ሳይድ ማየትም ይገባል ማለት ነው። እኔ እንደ ዋርኒንግ ነው ያየሁት ይሄ ደግሞ የኢትዮጵያ ዲፕሎማቶች እንግዲህ ኃላፊነታቸው መወጣት አለባቸው ማለት ነው። እኔ የሚስ ኢንፎርሜሽን አለን ብዬ ስለማምን ሜቢ እዚህ መጥተው ያሉ በደንብ ኢንፎርሜሽን አልገለጹም ሊሆኑ ይችላሉ የግድቡ ዓላማው ምን እንደሆነ። ግን ይሄ የነሱ ኃላፊነት ነው ማለት ነው። አትቆጡ ኢንፎርሜሽን መስጠት አለባቸው።
እርሶ የመቃወም ወይም የመደገፍ አቋም የለዎትም?
በአቋም ደረጃማ እኔ መጀመሪያም አልደገፍኩም ኢትዮጵያ ወደ አሜሪካ ስትመጣ። በአቋም ደረጃ ከሆነ መምጣት አልነበረበትም ወደዚህ። አሜሪካ የግብጽ አጋር መሆኗ ኢትዮጵያ ደግሞ ግድቡ ስትጨርሶ የግብጽ ቦታ እንደምትወስድ ግብጽ ታውቃለች። ያ ግድብ ካለቀ ያ ኤነርጂ መምረት ከተጀመረ የኢኮኖሚ ጉልበት ትፈጥራለች ኢትዮጵያ። ኢትዮጵያ የኢኮኖሚ ጉልበት ስትፈጥር ከዛ ግብጽ ከዛ አካባቢ ትወጣለች ማለት ነው። አሁን ያላት ሚና ይወጣል ኢትዮጵያ ትሆናለች ማለት ነው።
ውሃ ማጣት ሳይሆን ተሰሚነቷ ይቀንሳል ነው የሚሉት?
አዎ ከውሃው በላይ ተሰሚነቷ ነው የሚቀንሰው። ውሃማ
ነው ነው የሚያሰጋት ይበልጥ ነው የሚሉት?
ኤግዛክትሊ። አሁን እሱ ጋራ ነው እንዴት ብሎ ነው የኢትዮጵያ በህዝብም በኢኮኖሚም እዛ አካባቢ ትልቅ ሚና ይኖራታል ማለት ነው። ሪል ፖለቲካል ፓወር ይኖራታል ማለት ነው ኢትዮጵያ። ና ፎር ዳት ሪዝን ግብጾች በምንም አይነት ሊደግፉ አይችሉም በምንም አይነት። ስለዚህ አሁን ደግሞ በአሁኑ ሰዓት ግብጽ ነው ትልቁ ተሰማይነት ያላት ማለት ነው። ግብጾች ብዙ የተማረ ኃይል አላቸው አሰማርቶ በስቴት ዲፓርትመንት፣ ዩናይትድ ኔሽን፣ ወርልድ ባንክ እዚህም ብዙ ባለሀብቶች አሉ ገንዘብ የሚያዋጡ እና ከዚህ ጋር ለመወዳደር በጣም ከባድ ነው አሜሪካ ፖለቲካ ላይ ማለት ነው። ናይል ሲባል ሁሌ በአሜሪካ ህብረተሰብ ሳይኪ የግብጽ ተብሎ ነው የሚታሰበው። ከየት እንደሚመለጥ የማን ባለ ንብረት መሆኑ ታውቆ አይታወቅም። የኢትዮጵያ እንደሆነ ንብረቱ አይታወቅም። ስለዚህ አሁን ያ ሁሉ ነው የሚቀየረው ማለት ነው። የሪል የጥቁር አገር ምልክት ነች ኢትዮጵያ። የጥቁር አገር ምልክት ደግሞ ይሄን የሚያህል የኢኮኖሚና የፖለቲካል ክላውድ ሲኖራት በጣም ከባድ ነው። ግብጽ ልትቀበለው አትችልም። በዛ ምክንያት ነው በአፍሪካ እጅ መቆየት የነበረበት ሁኔታ ወደ አሜሪካ መጣ። አሁን ስቲል እድል አለ ለመስተካከል። የኢትዮጵያ ዲፕሎማቶች ጸንቶ እንግዲህ ግዴታቸው ማዋጣት አለባቸው ማለት ነው።
ደጋግመው አስተውልኛል እንግዲህ ማክሰኞን ማን ያሸንፋል ብለው ያምናሉ እርሶ? ያስባሉ ወይ ይጠብቃሉ?
እኔ ትራምፕ ያሸንፋል ብዬ ጠብቃለሁ። በእምነት ደረጃ ኤነርጂው ከሱ ጋራ ነው ያለው። ሰው አየህ የሁሉ ሰዓት ጠብቆ ሲወጣ ለሱ ለማግኘት ቴልሲው ቮተር ኢንቴንሲቲ የሚባል ነገር አለ፣ ፍላጎት አለ በሪፐብሊካን ሳይድ መውጣት ቦት ለማድረግ። አሁን ኦፍኮርስ ምርጫ
እንደ 2016 ብዙ ሰርፕራይዝስ ሊኖር ይችላል ግን በእምነት ደረጃ ትራምፕ ያሸንፋል ብዬ ነው ማምነው።
አቶ ላባን የማነ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ለእድሌ ተሰጠኝ።
በዚህ የዩናይትድ ስቴትስ ምርጫ ለርሶ ምን ትርጉም አለው? አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ረቡዕ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች ስርጭቱ በአሃዱ ራዲዮ አሃዱ ልሳን ፕሮግራምን በቀጥታ ይተላለፋል። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራሙ አናዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ከፕሮዲውሰሩ ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። ነገ ከምሽቱ በሶስት ሰዓት እስከምንገናኝ በሰላም ደሩ።